በመስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ዝግጅቱን አሁን ይጀምራል። በየስፍራው ሆናችሁ ይህንን የራዲዮ መልእክታችንን የምታዳምጡትን አባቶችና እናቶች ታላላቆች ታናናሾች ወንድሞችና እህቶች እግዚአብሔር ይባርካችሁ። እንደምን አላችሁ? ጌታም ደሞ ረርቶን እኛም ይሁ በጸጋው እየተደገፍን የለቱን መልእክታችንን ይዘንላችሁ ቀርበናል እያልን ሰላምታችንን እና ልባዊ ፍቅራችንን በዚህ ባየር ሞገድ አማካኝነት እንገልጽላችኋለን። በያላችሁበት ስፍራ ሆናችሁ ሰላምታዬን እንደምትቀበሉና እግዚአብሔር ይመስገንኛ ደህና ነን ምህረቱ በስቶልናል ጸጋውም ተትረፍርፎልናል እግዚአብሔር ከቃሉ ማድ በየለቱ እየመገበን ይሄውና አመታትን ወራትን ዘልቀን ለዚህችም ጊዜ በክተናል እንደምትሉኝ ባለሙሉ ተስፋ ነኝ። ምናልባት እንግዲህ በዚህ ሰዓት የምትሰሩትን ስራ ሁሉ ቆም አድርጋችሁ አንድ ላይ በመሰባሰብ ወይንም ደግሞ ለብቻ በመሆን የእግዚአብሔርን ቃል የምትጠባበቁ ሁሉ እግዚአብሔር አምላካችን በእውነት በዚህች ምሽት ለእናንተ ደግሞ እንቆቅልሽ የሆነባችሁን በቃሉ አማካይነት ይፈታላችኋል። ምናልባት ጥያቄ ተፈጥሮባችሁ ከሆነ እግዚአብሔር አምላካችን መልሱን ይዞ በመንፈስ ቅዱስ አማካይነት ብቅ ይላል። እግዚአብሔር እያንዳንዳችንን ለመጎብኘት ጊዜና ደቂቃ ሰኮንድም አይፈጅበትም። ልዑል እግዚአብሔር የተመሰገነ ይሁን። እስቲ እግዚአብሔር አምላካችንን እንዲህ ያልን እና ሞጋክሰው በእውነት እግዚአብሔር አምላካችን እንዲህ ባለ ጥመ ዜማ ደግሞ ደጋግመን ብናመሰግነው ይበዛበታልን? አሁን ወዳጆቼ ከዚህም በበለጠ ዜማ እግዚአብሔር አምላካችን ብናሞጋግሰውና ብናከብረው ብናዜምለት እጅግ ደስ ይለዋል። እነዚህን ዘማሪያን እግዚአብሔር ባሉበት ስፍራ አገልግሎታቸውን ይባርክ ይያልን ወደ ለቱ ጸሎታችን እናልፋለን። እንጸልይ። እግዚአብሔር አባታችን እንወድሃለን፣ በእውነት በብዙ ነገር ባርከናል። እኔን ከወገኖቼ ጋር በዚህ ባየር ሞገዳማ ካኝነት አስተዋውቀ በመንፈስ አንድ ላይ ሆነን ከቅዱሱ ማደሪያ ፊት ደግሞ እንድንቀርብና እንድንሰግድል ቅዱሱንም ስምህን ደግሞ እንድንጠራ ይህንን እድል ስለሰጠን እጅግ አድርገን እናመሰግንሃለን። ልዑል ሆይ በዚህ ሰዓት ደግሞ አንደበታችንን ባርክ፣ ሁለንተናችንን ባርክ፣ ልባችንን ባርክ። አቤቱ አምላካችን ሆይ ላንተ የሚገዛ ላንተ የሚንቀጠቀጥ ላንተም ደግሞ እግዚአብሔር አምላኬ ሆይ የሚኖርን ልብ በዚህች ሰዓት በውስጣችን እንድትፈጥር ጸልያለሁ። ለወገኖቼም ለኔም ደግሞ ድንቅን ነገር ሳታደርግ በዚህች ምሽት እግዚአብሔር አምላኬ ሆይ ለሊቷን እንዳትነጋን እጸልያለሁ። ከእውነትህ መማር እንድንችል እነሆ ከእውነትህም ደግሞ እግዚአብሔር ሆይ ተምረን መቆም እንድንችል ውሳኔ እንድናደርግ ካንተም ጋር ለመራመድና ለመኖር በዚህ ሰዓት አምላኬ ሆይ መቁረጥ እንድንችል ብዙ ዓለማዊ ነገሮችን ብዙ የተተበተብንበትን ከዚህ ዓለም ነገር ፍቅር የሆነብንን ውድ የሆነብንን ነገር ግን አላፊውን ነገር ሁሉ ጥለን አንተን ጌታ ሆይ እግዚአብሔር አምላኬ ሆይ አንተን ብለን ካንተ ጋር መራመድ የምንችልበትን ኃይልና ጉልበት እንድትሰጠን በዚህ ሰዓት እለምንሃለሁ። አቤቱ አምላኬ ሆይ እንግዲህ ኑሯችንን ሁለንተናችንን ትቀድስ ዘንድ ኖራሳችንን በፊታ አሳልፈን እንሰጣለን። ቃልህን ደግሞ እንደ ፈቃድህ በመንፈስ ቅዱስ አማካኝነት እንድታስተምረንና በልባችን ጽላት እንድጽፍልን እንለምናሃለን። ስለ ሕያውና ስለ ዘላለማዊ ስምህ ስትል ስማን። አሜን። ክቡራን አድማጮቼ የክርስቶስ መምጣት የሚያነጻ የሚቀድስ ተስፋ መሆኑን ከአንደኛ ተሰሎንቄ ምዕራፍ 4 ከተመለከትን በኋላ በዚያው ትምህርታችንን በትላንትናው ምሽት ክፍለ ጊዜ ደግሞ ቀጠልንና የክርስቶስ መምጣት የሚያጽናና ተስፋ መሆኑን በስፋት መመልከታችን የሚታወስ ነው። ዛሬም ያንኑ ትምህርት ቀጥለን አብረን ጌታ በረዳን መጠን እስከ መጨረሻው እንመለከታለንና ለትምህርታችን ያመቸን ዘንድ መለስ ብለን ትላንትና የተመለከትነውን አንድ በአንድ እያየን ወደ መጨረሻው እንመጣለን ማለት ነው። እስቲ መጽሐፍ ቅዱሶቻችሁ እንደተለመደው ገለጥ ገለጥ አድርጉና አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 አውጡ። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13ን ተመልከቱ። የዛሬው ትምህርታችን እንግዲህ እስከ መጨረሻው ክፍል ማለትም እስከ ቁጥር 18 ድረስ ይዘልቃ አለ ማለት ነው። እግዚአብሔር የሚኖረንን ጊዜ ሁሉ ይባርክልን። እንዲህ ይላል፣ ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍቶ ስላሉት ታውቁ ዘንድ እንወዳለን ይላል። አድማጮቼ እንድታውቁ ወዳለሁ የሚለውን ቃል እኔ ራሴ እጅግ አድርጌ ወደዋለሁ። ከዚህ ቃል ጋር ተመሳሳይነት ያለውን ቃል የቆሮንቶስን መልእክት ባጠናንበት ጊዜ መመልከታችን ምናልባት ታስታውሱ ይሆናል። ወንድሞቾ ይላል ይህን እንድታውቁ ወዳለሁ ብሎ ነበር ጳውሎስ በቆሮንቶስ መልእክቱ። ጳውሎስ ይህንንና ይህን አላወቃችሁም ባለማወቃችሁም በጣም አዝኛለሁ በሚል አሉታዊ አነጋገር አልተጠቀመም። ባነጋገሩ ሐዋርያ ጳውሎስ ጨዋና ለሰዎች ስሜት የሚጠነቀቅ አይነት ሰው ነበር። አንቀላፍቶ ስላሉት ሲል ስለሞቱት ማለት ነው። አስተዋላችሁ? አንቀላፍቶ ስላሉት ሲላዋሪያው እዚህ ክፍል ውስጥ ስለ ሞቱቱ መናገሩ ወይም መጥቀሱ ነው። ይሁን እንጂ ስለ ነፍስ ወይም ስለ መንፈስ እየተናገረ አለመሆኑ ደግሞ ግልጽ ሊሆንልን ይገባል። ምክንያቱም መንፈስ አይሞትም፣ አንቀላፍቶ ስላሉት ሲል ስለ ሥጋ ሞት መናገሩ እንደሆነ ለማሳየት አንዳንድ ምክንያቶችን በትላንትናው ምሽት ክፍለ ጊዜ ጥናታችን መመልከታችን የሚታወስ ነው። ከነዚህ ምክንያቶች ውስጥ የመጀመሪያው በእንቅልፍና በሞት መካከል ያለው ተመሳሳይነት ነው። በእንቅልፍና በሞት መካከል ያለው ተመሳሳይነት ነው። የሞት አካልና ያንቀላፋ አካል በብዙ መልኩ ይመሳሰላሉ። ብዙዎቻችሁ የሞተ ሰው አይታችሁ ይሆናል። እገሌ እኮ ያንቀላፋ እንጂ የሞተ አይመስልም ሲባልም ሳትሰሙ አይቀርም። ያማኞች ሞት በእንቅልፍ ይመሰላል። አስተዋላችሁ አይደል? የክርስቲያኖች ሞት በእንቅልፍ ይመሰላል። አንድ ሰው ስላንቀላፋ ደግሞ ህልውናው ተቋርጧል ማለት እንዳልሆነ ሁሉ ሲሞትም አካሉ አንቀላፋ እንጂ ህልውናው ተቋርጧል ማለትም አይደለም። እንቅልፍ ጊዜያዊ ነው፣ ሞትም እንዲሁ ጊዜያዊ ነው። ያንቀላፋ ሰው መንቃቱ አይቀርም። የሞተ ሰውም ወገኖቼ እንዲሁ መነሳቱ አይቀርም። ሁለተኛው ምክንያት ደግሞ የግሪክኛው ቃል መጋደም የሚለው የተገኘበት ስርወ ቃል በመሆኑ ነው። በጣም የሚገርመው ደግሞ እንቅልፍ ወይም መተኛት መጋደም የሚለው ቃል አካልን የሚመለከት የመሆኑን ያክል ትንሣኤም የሚመለከተው አካል መሆኑ ነው። ስለሆነም በሞት ጊዜ ነፍስ ታንቀላፋለች በማለት የሚያስተምሩ ሰዎች መጽሐፍ ቅዱሳዊ መሠረት የሌላቸው መሆኑን በዚሁ ጊዜ ላረጋግጥላችሁ ፈልጋለሁ። አስተዋላችሁ? በሞት ጊዜ ነፍስ ታንቀላፋለች በማለት የሚያስተምሩ ሰዎች መጽሐፍ ቅዱሳዊ መሠረት የላቸውም ማለት ነው። ለዚህ ማስረጃ እንዲሆነን ሁለት ምሳሌዎችን ማቅረብ እፈልጋለሁ። የመጀመሪያው ከሉቃስ ምዕራፍ 22 ቁጥር 45 የምንመለከተው ሲሆን ቃሉም ከጸሎትም ተነስቶ ወደ ደቀ መዛሙርቱ መጣና ከሐዘን የተነሳ ተኝቶ ሲያገኛቸው ስለምን ትተኛላችሁ? ወደ ፈተና እንዳትገቡ ተነስታችሁ ጸልዩ አላቸው ይላል። እዚህ ላይ ተኝተው ሲል የተጠቀመበት ግሪክኛ ቃል በዚህ ስፍራ ለተሰሎንቄ ሰዎች ከጻፈላቸው ቃል ጋር አንድ አይነት ነው። ሁለተኛውን ምሳሌ የምናገኘው ከሐዋርያት ሥራ ምዕራፍ 12 ቁጥር 6 ሲሆን ሄሮድስም ሊያወጣው ባሰበ ጊዜ በዚያች ሌሊት ጴጥሮስ በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር ይላል። እዚህ ላይ በግልጽ የሚታወቅ ነገር ቢኖር ስምዖን ጴጥሮስ የእንቅልፍ ችግር ያልነበረበት መሆኑ ነው። እዚህም ላይ ቢሆን እንቅልፍ ሲል ሥጋዊ ሞትን ለመግለጽ ከተጠቀመበት ቃል ጋር ተመሳሳይነት አለው። ሦስተኛው ምክንያት ሥጋ ወደ አፈር መንፈስም ወደ ሰጠው ወደ እግዚአብሔር እንደሚመለስ መጽሐፍ ቅዱስ የሚያስተምር በመሆኑ ነው። ተጨማሪ ማስረጃ እንዲሆነን መጽሐፈ መክብብ ምዕራፍ 12 ቁጥር 7 እንዲህ ይላል፣ አፈርም ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪን አስብ ይላል። አፈር የሚለው ቃል ሥጋችንን ነው የሚያመለክተው። አስተዋላችሁ? አፈር የሚለው ሥጋችንን ነው። እግዚአብሔር ለአዳም አፈር ነህና ወደ አፈር ትመለሳለህ ብሎት እንደነበር እናስታውሳለን። ዘፍጥረት 3 ቁጥር 19ን ተመልከቱ። ዘፍጥረት ምዕራፍ 3 ቁጥር 19 ወገኖቼ፣ እስከ ትንሣኤ ቀን ድረስ እንቅልፍ ላይ የሚሆነው ሥጋችን ነው፣ መንፈስ ግን ወደ ሰጠው ወደ እግዚአብሔር ይመለሳል። ነፍስ ወይም መንፈስ አይሞትም። ስለሆነም ነፍስ ወይም መንፈስ ከሞት አይነሳም። በሞት ያንቀላፋው ሥጋችን በትንሣኤ ቀን ይነሳል። ከሥጋ ተለይተን በጌታ ዘንድ ማደር ደስ ይለናል በማለት ጳውሎስ የሚናገረውም ይህንኑ ለማመልከት ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 8ን ተመልከቱ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 8 የሰው አካል ወይም ሥጋ ለጊዜውም ቢሆን በሞት የሚፈርስ ድንኳንን ይመስላል። ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንጻ እንዳለን እናውቃለን ይላል ሐዋርያው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 የምንኖረው የቱንም ያክል ወገኖቼ ውድ ዋጋ የወጣበት ቤት ውስጥ ቢሆንም መኖሪያ ቤታችን በየትኛውም አይነት የከበሩ ድንጋዮች የተሰራ ቢሆንም እንኳ ጊዜያዊና ፈራሽ ነው። በቃ ከዚህ በላይ አክዬ ባልናገርም መልካም ነው። በዚህ ውስጥ ወገኖቼ በእውነት እንቃትታለንና ከሰማይም የሚሆነውን መኖሪያችንን እንድንለብስ እንናፍቃለንና ለብሰን ራቁታችንን አንገኝ ይላል ቀጥል ያደርግና ሐዋርያው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 2ን ተመልከቱ። በድንኳኑ ያለንኛ ከብዶን እንቃትታለን ሲል ደግሞ በዚያው ክፍል በቁጥር 4 ይናገራል። አንድ ጊዜ አንድ በጣም ካረጁ ሰው ጋር ተገናኝተን ስንጫወት ነበር። ምናልባትም እኚህ ሰውዬ ወደ 80 ዓመት አካባቢ ሳይሆኑ እንደማይቀሩም እገምታለሁ። ታዲያ እኚህ ሽማግሌ ሰው አንደበታቸው እንዳመጣላቸው የሚናገሩ የሚሳደቡና የሚራገሙ ስለነበሩ ሰሙ አባቴ አልኳቸው። ሰሙ አባቴ እንደማይወት በጣም አርጅቷል። በዚህ ዓለም ብዙ የሚቆዩም አይመስለኝም። ካንደበቶ ለሚወጣው ቃል ሁሉ በእግዚአብሔር ፊት እንደሚጠየቁበት አስተውለዋልን በማለት ደፈራ አድርጌ ጠየቅኳቸው። እርሳቸው ግን በዚህ ዓለም ብዙ እንደማልቆይ ስማ ማን የነገረ በማለት በቁጣ ቃል መልሰው በጥያቄ አፋጠጡኝ። እኔም ይህን የሚነግሮት እግዚአብሔር እንጂ አባቴ እኔ አይደለሁም። ጸጉሮ ሳይወት ሸብቷል፣ ወገቦ ደግሞ ጎብጧል፣ አይኖቹ ደግሞ ፈዘዋል ወይም ደንግዘዋል። ይህ ሁሉ ታዲያ የሚያመለክተው በዚህ ዓለም ብዙ እንደማይቆዩ ነው። በዚህ ምድር ድንኳን ውስጥ እየኖሩ ነበር፣ በቅርቡ ደግሞ ይህን ድንኳን ለቀው እንደሚሄዱ ምልክቶች እየታዩ ነው ብዬ በድፍረት ተናገርኳቸው። ጎረምሳ በነበርኩ ጊዜ ወገኖቼ ሁል ጊዜ የአባቴን ቤት መግቢያ የቤቱን ደረጃዎች በሩጫ ነበር የምወጣው። ዛሬ ግን ያንን ማድረግ አልችልም። ደረጃዎቹን አንድ በአንድ መቁጠር አለብኝ ወደ ቤት ለመግባት፣ አለበለዚያ ጉልበቴን ያመኛል። ጳውሎስ በድንኳኑ ያለንኛ ከብዶን እንቃትታለን ያለው ያለ ምክንያት አይደለም። ይህ አሮጌ ሥጋችን ጊዜው እስኪደርስ ድረስ መቃብር ውስጥ ያንቀላፋል፣ መንፈስ ግን ወደ ሰጠው ወደ እግዚአብሔር ይሄዳል። ጳውሎስ እንግዲህ ሁልጊዜ ታምነን በእምነት እንጂ በማየት አንመላለስምና በሥጋ ስናድር ከጌታ ተለይተን በስደት እንዳለን የምናውቅ ከሆን ታምነናል ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 6 እና 7ን ተመልከቱ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 6 እና 7ን በኋላ አንብቡ። አሁን ያለነው ቤታችን ውስጥ ነው። እንደ እውነቱ ከሆነ በአሁኑ ጊዜ ያለነው በዚያ አካል ውስጥ ተደብቀን ስለሆነ ሰዎች በሚገባ ያውቁናል ማለት አይቻልም። ሞት ማለት የሥጋ ማንቀላፋት እንደሆነ የሚናገር ሌላው ሰው ደግሞ ነቢዩ ዳንኤል ነው። ክፍሉን ላንብብላችሁ። በምድርም ትቢያ ውስጥ ካንቀላፉት ብዙዎች ይነቃሉ፣ እኩሌቶቹ ወደ ዘላለም ሕይወት፣ እኩሌቶቹም ወደ ረፍትና ወደ ዘላለም ጉስቁልና ይላል። ዳንኤል 12 ቁጥር 2ን ተመልከቱ። ዳንኤል ምዕራፍ 12 ቁጥር 2ን ልብ ይሏል። ትቢያ የሚለው ሥጋን ነው፣ መንፈስ ግን ወደ ሰጠው ወደ እግዚአብሔር ይመለሳል። አራተኛው ምክንያት የጥንት ክርስቲያኖች ለመቃብር ስፍራ ያላቸው ሌላ መጠሪያ ስም ማረፊያ የሚል ነበር። ይህም ሰዎች የደከመ ጎናቸውን ከሚያሳርፉበት አልጋ ወይም ከእንቅልፍ ጋር ተመሳሳይ ትርጉም አለው። እንግዲህ ወደ ዋናው ነጥባችን ማለትም ወደ ቁጥር 13 ስንመለስ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ ሲል ምን ማለቱ እንደሆነ ማስተዋል ይኖርብናል። አረማውያን ተስፋ የላቸውም። ስለሆነም ለእነርሱ ሞት አስፈሪና አስደንጋጭ ነገር ሊሆን ይችላል። አንድ ጥንታዊ ባለቅኔ ተስፋ የሕያዋን ነው፣ ሙታን ግን ተስፋ የላቸውም በማለት መናገሩ ይጠቀስለታል። ከኢየሱስ ክርስቶስ ውጪ ላሉ ሰዎች ሞት የመጨረሻውና ማክተሚያው መስሎ ይታያቸዋል። በረጅሙ ያገልግሎት ዘመኔ የብዙ ሰዎችን የቀብር ሥርዓት አይቻለሁ ተካፍያለሁ። ቤተሰቡ ክርስቲያን መሆን አለመሆናቸውንም በቀላሉ ማወቅ ይችላል። የሟቹ ቤተሰቦች ተስፋ እንዳላቸው ወይም እንደሌላቸው መናገር ይችላል። እርግጥ ነው እንደማንም ሰው ሁሉ ዘመድ አዝማድ ወይም ጓደኛ ሲሞትባቸው ክርስቲያኖችም ያለክሳሉ። ይሁን እንጂ የሚያዝኑትም ሆነ የሚያለክሱት ተስፋ እንደሌላቸው ሰዎች መሆን የለበትም። ቁጥር 14 እናልፍ ብለን እንመልከት። ኢየሱስ እንደሞተና እንደተነሳ ካመን እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከርሱ ጋር ያመጣቸዋልና ይላል። እዚህ ላይ ጳውሎስ ኢየሱስ እንደሞተና እንደተነሳ አለ እንጂ ኢየሱስ እንዳንቀላፋ ለማለቱን እንድታስተውሉ ፈልጋለሁ። በቅዱሳት መጻሕፍት 3 የሞት አይነቶች እንዳሉ ተጠቅሷል። አስተዋላችሁ? በቅዱሳት መጻሕፍት ውስጥ 3 የሞት አይነቶች እንዳሉ ተጠቅሶ እናገኛለን። የመጀመሪያው ስጋዊ ሞት ሲሆን የመንፈስ ከስጋ መለየትን ያመለክታል። ስጋዊ ሞት የመንፈስን ከስጋ መለየት ያመለክታል። የአይነቱ ሞት ማንም ሰው የሚሞተው ነው። አዳም የሞተው ኃጢአትን ካደረገ 930 ዓመት በኋላ እንደነበር ብዙዎቻችሁ ታስታውሱ ይሆናል። ሌላው ደግሞ መንፈሳዊ ሞት ነው። ሁለተኛው ማለቴ ነው። ጳውሎስ ለስጋ ማሰብ ሞት ማለትም ከእግዚአብሔር መለየት እንደሆነ ይናገራል። ፍሪዋን በበላቀን ሞትን ትሞታለ በተባለው መሰረት በኤደን ገነት አዳም ላይ የተፈጸመው ይሄው ነበር። አዳም በርሱም አማካይነት ሰው ከእግዚአብሔር ተለየ። ሶስተኛው ሞት ደግሞ ዘላለማዊ ሞት ነው። ይህም ለዘላለም ከእግዚአብሔር መለየት ማለት ነው። ራእይ ምዕራፍ 20 ቁጥር 14 ሁለተኛው ሞት የሚለው ይህን ሞት ነው። እስቲ አሁን አለፍ ብለን ቁጥር 15ን እንመልከት። በጌታ ቃል የምንላችሁ ይህ ነውና እኛ ያን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም ይላል። በጌታ ቃል ሲል ለጥያቄያቸው መልስ እንዲሆን እግዚአብሔር የሰጠውን ቃል እየተናገረ እንደሆነ ነው የሚያመለክተው ሐዋርያው። ከመነጠቅ በፊት የሞቱ ክርስቲያኖች ዕጣ ፈንታስ ምን ሊሆን ነው በማለት የተሰሎንቄ ሰዎች ስለ ሞቱ ዘመዶቻቸው ሲጨነቁ እንደነበር ጳውሎስ በሚገባ ያውቃል። እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም ሲል በሕይወት ያሉት የሞቱትን ቀድሞ አይነጠቁም። ይልቁንም ቀድሞ የሚነጠቁት ወይም የሚነሱት በክርስቶስ የሞቱ ናቸው ማለቱ ነበር። ቁጥር 16 ጌታ ራሱ በትእዛዝ በመላእክትም ማለቃ ድምጽ በእግዚአብሔርም መለከት ከሰማይ ይወርዳልና በክርስቶስም የሞቱ አስቀድመው ይነሳሉ ይላል። ጌታ ራሱ ከሰማይ ይወርዳልና የሚለው ቃል በጣም ደስ ይለኛል። ጌታ ራሱ ይመጣል እንጂ በርሱ ምትክ መላእክትን አይልክም። መንግስቱን በዚህ ምድር ለመመስረት ሲመጣ ግን በአራቱ ማዕዘን ያሉትን ምርጦቹን ወደ እርሱ እንዲሰበስቧቸው መላእክቱን ይልካቸዋል። እነዚህ ምርጦች በርሱ ያመኑ አይሁዳውያንና አይሁዳውያን ያልሆኑ ወገኖች ናቸው። በቤተ ክርስቲያን መነጠቅ ወቅት መላእክት ምንም ተሳስፎ አያደርጉም። የኢየሱስ ልደት በመላእክት መታወጁ እውነት ነው። መላእክቱ ስለ ኢየሱስ ያወጁት የዳዊት ልጅ መሆኑን ንጉሥ መሆኑን ነበር። በባለአምሳ ቤተ ክርስቲያን ስትመሰረት ግን መላእክት ያደረጉት ተሳትፎ አልነበረም። አስተዋላችሁ አይደል? በባለአምሳ ቀን ቤተ ክርስቲያን ስትመሰረት ግን መላእክት ያደረጉት ተሳትፎ አልነበረም። ቤተ ክርስቲያንን የመሰረተው መንፈስ ቅዱስ ራሱ ነበር። እስራኤልን በተመለከተ መላእክት የአገልግሎት ድርሻ ነበራቸው። ቤተ ክርስቲያንን በተመለከተ ግን መላእክት ምንም ድርሻ ወይም አስተዋጽኦ አይኖራቸው። ሐዋርያው በእግዚአብሔርም መለከት ይላል። ጌታ ሲመለስ የሚነፋ መለከት ይኖራልን ለሚለው ጥያቄ መልሴ በፍጹም የሚል ነው። ምክንያቱም መለከት የተባለው የራሱ ድምጽ ነው። ድምጹ እንደ መለከት ድምጽ ነው። ይህንንም ከዮሐንስ ራእይ ምዕራፍ 1 ቁጥር 10 መመልከት ይቻላል። የዮሐንስ ራእይ ምዕራፍ 1 ቁጥር 10ን ተመልከቱ። እንዲህ ይላል፣ በጌታ ቀን በመንፈስ ነበርኩ፣ በኋላዬም የመለከትን ድምጽ የሚመስል ታላቅ ድምጽ ሰማሁ ይላል። በዚህ ወቅት ዮሐንስ ፍጥሞ በመትባል ደሴት ታስሮ ነበር። የተናገረው ማን እንደሆነ ለማየት ድምጹን ወደ ሰማበት ዞር ሲል የእግዚአብሔርን ልጅ በሙሉ ክብሩ አየው። ሃሌሉያ! ወገኖቼ ይህ ቃል አይባርካችሁምን? እንደ መለከት አይነት ድምጽ የራሱ የክርስቶስ ድምጽ መሆኑን አስተዋላችሁ? እንደ መለከት አይነት ድምጽ የሚለው የራሱ የክርስቶስ ድምጽ መሆኑን ዮሐንስ አስተዋለ። ቁጥር 17ን እንመልከት። ከዚያ በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእነርሱ ጋር በደመና እንነጠቃለን ይላል። ሁኔታው ቅደም ተከተሉን በጠበቀ መልኩ ነው የሚከናወነው። በመጀመሪያ ሙታን ይነሳሉ። በዚያ ጊዜ እኛም በሕይወት ካለን አብረን እንነጠቃለን። እስቲ የዛሬው የመጨረሻ ክፍላችን የሆነውን ቁጥር 18ን አብረን እንመልከት። ጌታ ዛሬ በእውነት በዚህች ምሽት ድንቅ ነገርን እንዳስተማረን እኔ አምናለሁ። እንዲሁም ሁልጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ ይላል። የጌታ መምጣት እንዲያስፈራንና እንዲያሸብረን የሚያመለክት አንድ ቃል ሐዋርያው ተናግሯልን? በፍጹም በፍጹም አልተናገረም። ምን አለ ሐዋርያው? እርስ በርሳችሁ በዚህ ቃል ተጽናኑ አለ እንጂ ስለ ፍርሃትና ስለ ሽብር ምንም የሚናገረው ነገር የለም። እዚህ ላይ የተጠቀሰው ተራ አይነት መጽናናት ሳይሆን እርስ በርስ መከባበርን፣ እርስ በርስ መማማርንና መተናነጽን የሚያካትት አይነት መጽናናት ነው። ልንጨዋወተው ልባችንን ደስ ማሰኘት ስለሚገባው አይነት መጽናናት ነው ሐዋርያው የሚናገረው። ምንኛ ክቡርና ልብን ደስ የሚያሰኝ መጽናናት ነው ወገኖቼ። ሙታን ይነሳሉ፣ በሕይወት ያሉት ደግሞ ጌታን በአየር ለመቀበል ይነጠቃሉ። ኦ ለዘላለም ከጌታ ጋር እኔና እናንተ እንሆናለን። እግዚአብሔር ለዘላለም ይክበር ይመስገን።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።